ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 18 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። እያስተናገድናችሁ ያለነው ሶሎሞን አባትና
ነዳኝ ፍሳዬ ነን።
ከቅዳሜው የመስቀል አደባባይ የፈንጂ ጥቃት ጋር ስለተያያዘው ምርመራ ፌዴራል ፖሊስ ኮሚሽን ለቪኦኤ ማብራሪያ ሰጥቷል።
ዋናው ነገር አንደኛ ድርጊት የፈጸመው ማን ነው፣ ከዚህ ድርጊት ጀርባ አስተባባሪ የድርጊቱ አቀነባባሪ ማን ነው የሚለው ነገር በደንብ መረጃና በማስረጃ ተደግፎ ለሕዝብ ይፋ እንደሚደረግ ይጠበቃል። ሁለተኛ ድርጊቱ ኢላማ ያደረገው ማን ነው?
ኮሚሽነር ዘይኑ ጀማል የፌዴራል ፖሊስ ኮሚሽነር ናቸው። በአብይ ርዕሳችን ይቀርባሉ።
በቅዳሜው የመስቀል አደባባይ ጥቃት በተለያዩ አካባቢዎች ለሰልፍ እየወጣ ያለው ሰው ቁጣውን እየገለጸ መሆኑ እየተነገረ ነው።
እጅግ አዝነናል። ያሳፋሪና አሳዛኝ ነው። ከቻይና አልመጣም፣ ከህንድ አልመጣም። አብይ አህመድ ማለት ከኢትዮጵያ በኢህአዲስር የነበረ ጠንካራ አንድ ተቀጭን መሪ ነው።
ከደሴ ከተማ ነዋሪዎች የአንዱን ድምፅ ነው ያሰማናችሁ። በመጽሔት ዘገባ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጠቅላይ ሚኒስትር አብይ አህመድ ላመጡት ለውጥ በተጠራ የድጋፍ ሰልፍ ላይ የደረሰውን አደጋ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና አገራት እንዳወገዙት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በሰላማዊ ሰልፈኞቹ ላይ የተፈጸመው ድርጊት አስነዋሪና አሳሳቢ ነው ማለታቸውን ገልጿል። ዋና ጸሐፊው ለተጎጂዎችና ለቤተሰቦቻቸው መጽናናትና ቶሎ እንዲያገግሙ መልካም ምኞታቸውን ገልጸዋል። የተባበሩት መንግስታት ድርጅት ከኢትዮጵያ ህዝብና መንግስት ጋር እንደሚቆም ዋና ጸሐፊው በቃል አቀባያቸው በኩል መናገራቸውን የድርጅቱ የዜና ማዕከል መዘገቡን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጠቁሟል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪም አደጋውን አውግዘዋል። የተባበሩት የአረብ ኤሚሬቶችም በሰልፈኞቹ ላይ ቦምብ ተወርውሮ ለሁለት ሰው ሞትና ለ164 ሰው መቁሰል ምክንያት የሆነውን ድርጊት በጽኑ እንደምታወግዘው አስታውቃለች። ኦማንም ድርጊቱን በጽኑ እንደምታወግዘው በውጭ ጉዳይ ሚኒስትሯ በኩል መግለጿን መስካት ዘግቧል። የኬንያ የጅቡቲና የሶማሊያ ፕሬዚደንቶችም ድርጊቱን አውግዘው ከኢትዮጵያ ህዝብና መንግስት ጎን እንቆማለን ማለታቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል።
የዩናይትድ ስቴትስ ፌዴራል ምርመራ ቢሮ ኤፍቢአይ አራት ባለሙያዎች ከትናንት በስቲያ ቅዳሜ አዲስ አበባ ላይ በተደረገው የድጋፍ ሰልፍ ወቅት የተፈጸመውን የቦምብ ጥቃት ለማጣራት ለሚካሄደው ምርመራ ድጋፍ ለመስጠት አዲስ አበባ መግባታቸውን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ዘይኑ ጀማል አረጋግጠዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የንግድ ጉዳዮች ረዳት ሚኒስትር ጊልበርት ካፕላን ሰራተኞቹ ወይም የኤፍቢአይ ባለሙያዎች ወደ ኢትዮጵያ እንዲገቡ ኤፍቢአይ ፍላጎቱን የገለጸው የኢትዮጵያ መንግስት ስለ ፍንዳታው ለመመርመር የውጭ ድጋፍ እንደሚፈልግ በማሳወቅ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፕሬስ ኦፊሰርና ቃል አቀባይ ጁሊያ ሜሰን በኢሜይል ማምሻውን ገልጸውልናል። ጠቅላይ ሚኒስትር አብይ በሚገባ የተቀነባበረ ካሉት የቦምብ ጥቃት ጋር በተያያዘ 30 ሰዎች በቁጥጥር ስር መዋላቸው ይታወቃል።
የኤርትራ ልዑካን ከኢትዮጵያ ስለቀረበው የሰላም ጥሪ ለመነጋገር በያዝነው ሳምንት አዲስ አበባ እንደሚገቡ ኢትዮጵያ አስታውቃለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ስላስታወቀው ዜና ዝርዝር አልተናገረም። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ባለፈው ሳምንት በሀገራቸው የሰማዕታት መታሰቢያ ዕለት ባደረጉት ንግግር መልእክተኞች እንደሚልኩ ቃል ገብተው ነበር።
ከአራቱ የኢህአደግ አባል ድርጅቶች አንዱ የሆነው የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ በምህጻር ደኢህዴን ሊቀመንበር አቶ ሽፈራው ሽጉጤ ስልጣናቸውን ለቀቁ። የንቅናቄው ሥራ አስፈጻሚ አባል ሙፈሪያት ከማል በምትካቸው ተመርጠዋል። በሀገሪቱ እየታየ ያለው የለውጥ እንቅስቃሴ በአዲስ አመራር እንዲተካ በማሰብ ጭምር ከንቅናቄው መሪነትና ከሥራ አስፈጻሚ ኮሚቴ አባልነታቸው ለመነሳት መወሰናቸውን ነው አቶ ሽፈራው ይህንን ውሳኔያቸውን ይፋ ባደረጉበት ወቅት በሰጡት ጋዜጣዊ መግለጫ የተናገሩት። ለዝርዝሩ አሉላ ከበደ።
ቀደም ሲል የኢሃዲክ ጽፈት ቤት ኃላፊ የነበሩትና በቅርቡም የግብርናና የእንስሳት ሀብት ሚኒስትር ሆነው የተሾሙት የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ሊቀመንበር አቶ ሽፈራው ሽጉጤ በሀገሪቱ የተጀመረውን ለውጥ የሚመራ አዲስ አመራር መምጣቱ የንቅናቄያቸውም የህብረተሰቡም ፍላጎት መሆኑና ይህም ፍላጎት መከበር አለበት ብለው ማመናቸው ለውሳኔያቸው አንዱ ምክንያት መሆኑን ተናግረዋል።
በሀገራችንም ሆነ በድርጅታችን ውስጥ ያለውን ለውጥ በጣም ደግፋለሁ። በፌዴራል በተለያዩ ሁኔታዎች አሁንም ለውጥ መደገፍ እፈልጋለሁ። ነገር ግን አዲስ ለውጥ የሚመራ አመራር ወደፊት ማምጣት ያስፈልጋል። ይሄ የአመራራችንም የአባላችንም በተለይ ወጣቱ የህብረተሰብ ክፍል ፍላጎት ነው። ይህን ፍላጎት ማክበር ያስፈልጋል። ይሄ ለማክበር ሲባልም አዲስ አመራር መምረጥ አለበት ድርጅቱ ብዬ አምናለሁ።
ላለፉት 16 ዓመታት በኢህአዴግ ስራ አስፈጻሚ ኮሚቴ አባልነትና ለበርካታ ዓመታትም በክልሉ አስተዳደር በተለያዩ ኃላፊነቶች ያገለግሉ መሆናቸውን ያስታወሱት አቶ ሽፈራው በቅርቡ በጣም መጥፎና በጣምም የሚያሳዝኑ ያሏቸው በክልሉ የተከሰቱት ግጭቶች ለዚህ ውሳኔያቸው ካነሳሷቸው ዋነኞቹ ምክንያቶች መሆናቸውንም ተናግረዋል።
በክልሉ በተወሰኑ አካባቢዎች የተከሰተው ግጭት የህዝቦችን ዘላቂ ትስስርን የሚጎዳ ስለሆነ ለዚህ እኔ የምመራው ድርጅት ደኢህዴን የምመራው ክልል ይሄ በተፈጠረበት ሁኔታ መቀጠል ተገቢ መስሎ አልተሰማኝም።
አቶ ሽፈራው አክለውም ለግጭቶቹ መፍትሄ ማፈላለግና በክልሉ ለሚነሱ ጥያቄዎችም የማይነኩ ናቸው ከማለት ይልቅ አግባብ ያለው ያሉት መልስ ይሰጥ ዘንድ አዲስ አመራር ማስፈለጉን ማመናቸውን በጋዜጣዊ መግለጫቸው ወቅት አመልክተዋል። አቶ ሽፈራው የሊቀመንበርነትና የስራ አስፈጻሚ ኮሚቴ አባልነታቸውን በገዛ ፈቃዳቸው መልቀቃቸውን ይፋ ባደረጉ ጥቂት ሰዓታት ውስጥ ነው የንቅናቄው ማዕከላዊ ኮሚቴ ባካሄደው አስቸኳይ ስብሰባ ወይዘሮ ሙፈሪያት ካሚልን በምትካቸው መምረጡን ያስታወቀው።
የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ ሀገር ላሉ የፖለቲካ ፓርቲዎች ያቀረቡትን ጥሪ መሰረት በማድረግ የኦሮሚያ አንድነትና ነጻነት ግንባር የተባለው ድርጅት ልዑክ ዛሬ አዲስ አበባ እንደሚገባ ተዘግቧል። የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት ኃላፊ ሚኒስትር አህመድ ሸዴ ለፋና ብሮድካስቲንግ ኮርፖሬሽን እንደገለጹት የኦሮሚያ አንድነትና ነጻነት ግንባር ልዑክ የድርጅቱ አመራር በሆኑት ብሪጋደር ጀነራል ከማል ገልቹ መሪነት ዛሬ አዲስ አበባ እንደሚገባ ይጠበቃል። የኦሮሚያ አንድነትና ነጻነት ግንባር ሀገር የሚባለው ጠቅላይ ሚኒስትር አብይ አህመድ በውጭ ሀገር ላሉ የፖለቲካ ፓርቲዎች ወደ ሀገር ገብተው በሰላማዊ መንገድ እንዲንቀሳቀሱ በሀገር ግንባታ ሂደቱም በጋራ እንዲሰሩ በተደጋጋሚ ያደረጉትን ጥሪ መሰረት በማድረግ ነው።
ሰላማዊ ድጋፍም ሆነ ተቃውሞ በሚያሰሙ ዜጎች ላይ የኃይል እርምጃ በመውሰድ ማስፈራራት የጸረ ዲሞክራሲያዊነትና የሽብርተኝነት ተግባር በመሆኑ በጥብቅ እናወግዘዋለን ብሏል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ። መድረክ ዛሬ በሰጠው መግለጫ በአደጋው የተሰማውን ጥልቅ ሐዘን ገልጾ ለሟች ቤተሰቦችና ዘመዶች መጽናናትን፣ የመቁሰል አደጋ ለደረሰባቸው ወገኖቻችን ደግሞ ፈውስና ብርታትን እንመኛለን ብሏል። በኢትዮጵያ የተጀመረው የለውጥ ሂደት ውጤታማ ሆኖ ባለፉት 27 ዓመታት ሰፍኖ የቆየው ጸረ ዲሞክራሲያዊ ሁኔታ እንዲለወጥና ዘላቂ መፍትሄዎችም እውን እንዲሆኑ ለማድረግ መድረክ ከኢህአደግ ጋር የጀመረውን ድርድር በተጠናከረ ሁኔታ እንደሚቀጥልና የሚጠበቅበትን ድርሻ ለመወጣት እየተንቀሳቀሰ መሆኑንም አስታውቋል። በሌላ በኩል ዶክተር አብይ አህመድ አሜሪካን በመጪው ወር ሲጎበኙ በሚያደርጉላቸው አቀባበል ላይ የተነጋገሩ ዋሽንግተን ዲሲ እና በአካባቢዋ የሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ዛሬ እየተጠራጠሩ ያሉ ሁሉ ከጠቅላይ ሚኒስትር አብይ አህመድ ጎን እንዲቆሙና እንዲደግፏቸው ጥሪ አስተላልፈዋል። አሌክዛንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ትናንት እሁድ በተካሄደው ስብሰባ ላይ የተገኙት ኢትዮጵያውያንና ትውልደ ኢትዮጵያ ተሳታፊዎች ስብሰባቸውን የጀመሩት ከትናንት በስቲያ መስቀል አደባባይ ላይ በተደረገው ሰልፍ ላይ እንዲሁም ባለፉት ዓመታት ለፍትህ፣ ለመብቶች፣ ለነጻነት ድምፃቸውን ሲያሰሙ በየስፍራው ለተገደሉ እንዲሁም ለተጎዱ ሁሉ ቆመው የህሊና ጸሎት በማድረግና ክብር በመስጠት ነው። የትውልድ ድልድይ የዳያስፖራ ኮሚቴ የሚባለው ስብስብ የፖለቲካ ድርጅቶች ውክልና የሌለውና በበጎ ፈቃደኛ ኢትዮጵያውያን እየተንቀሳቀሰ የሚገኝ መሆኑን አስተባባሪዎቹ ገልጸዋል። የጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ መምጣት ዜና ያስደሰታቸው መሆኑንና ድጋፋቸውን እንደሚሰጧቸው በስብሰባው ላይ የተገኙ የመድረክ ተናጋሪዎችና ሀሳቦቻቸውን ያንሸራሸሩት ተሳታፊዎች የገለጹ ሲሆን አስተዳደራቸውን እንዲያተኩርባቸው እንደሚፈልጉ ከጠቋቁሟቸው ሀሳቦች መካከል መንግስታቸው በታማኝ ካድሬዎች ሳይሆን በእውቀት ላይ የተመሰረተ እንዲሆን፣ በውጭ ላሉ ኢትዮጵያውያን የመንታ ዜግነት ጉዳይ እንዲታሰብ የሚሉና ሌሎችም ይገኙባቸዋል። በውጭ በሚኖሩ ኢትዮጵያውያን በኩልም በሀገሪቱ የምጣኔ ሀብት ልማት ላይ በንቃት ለመሳተፍ ወደ ሀገር የሚገባ የውጭ ምንዛሪ ማዕቀብን በማንሳትና ፍሰቱን በማስፋት በተለያዩ የእውቀትና የሙያ ዘርፎች ወደ ሀገር እየገቡ አገልግሎት በመስጠት እንዲተጉና በሀገሪቱ ግንባታ ላይ እንዲረባረቡም ጥሪዎች አሰምተዋል። አዘጋጆቹ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ጋር አብረው እየሰሩ መሆናቸውን የገለጹ ሲሆን ከትውልድ ድልድይ ሌላም የተለያዩ ቡድኖች ለጠቅላይ ሚኒስትሩ በሚደረጉ አቀባበሎችና መስተንግዶዎች ላይ እያስተባበሩ መሆናቸውን እየገለጹ ነው። በነገው ምሽት ሰፋ ያለ ዘገባ የምናቀርብ ሲሆን የስብሰባውን ሙሉ ሂደት በፌስቡክ ላይቭ ከአዳራሹ በቀጥታ አስተላልፈናል። ቪኦኤ አምሃሪክ ገብታችሁ ማየት ትችላላችሁ።
በመጨረሻም የአውሮፓ ምክር ቤት ወደ አህጉሪቱ የሚጎርፉትን ፍልሰተኞች በሚመለከት ምን ማድረግ እንደሚበጅ ለመመካከር የ16 የአውሮፓ ህብረት አባል አገሮች መሪዎች ትላንት እሁድ ቤልጅየም ውስጥ ተሰብስበዋል። የፊታችን ሐሙስና አርብ ከሚካሄደው ጉባኤ አስቀድመው ለመነጋገር ማለት ነው። በመሪዎቹ ስብሰባ ላይ የተነሳው አንዱ ቁልፍ ጉዳይ የደብሊን ደንብ ተብሎ የሚጠራውና የጥገኝነት ጥያቄዎች ጉዳይ መስተናገድ ያለበት መጀመሪያ በገቡበት ሀገር ነው የሚለው ደንብ መሆኑ ታውቋል። ያ ደንብ ፍልሰተኞች ባህሩን አቋርጠው መጀመሪያ በሚገቡባቸው ከሜዲትራኒያን ባህር በሚዋሰኑት እንደ ግሪስ፣ ኢጣሊያና ስፓኝ ባሉት ሀገሮች ላይ ከባድ ጫና ያሳድራል። ዘጋቢያችን ዛቲካ ሆክ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የትናንቱ የብረሰልሱ አስቸኳይ ስብሰባ የተጠራው ነፍስ አድን መርከብ 1500 የሚሆኑ ፍልሰተኞችን ይዞ ስፓኝ የጠረፍ ክልል ከደረሰ በኋላ ነው። ስፔን ስደተኞቹን ያስገባቻቸው ባለፈው ሳምንት ጣሊያንና ማልታ ፍልሰተኛ የያዙ መርከቦችን ወደባችን ላይ አናስቆምም ብለው ከከለከሉ በኋላ ነው። ስፔንም ብቻዬን ሸክሙን አልችለውም ብላለች። ጠቅላይ ሚኒስትሩ ፔድሮ ሳንቼዝ
We are willing to reach this common response to a global challenge.
ለዚህ ዓለም አቀፍ ፈተና የጋራ ምላሽ ለመስጠት ዝግጁ ነን። በተለይ በአሁኑ ወቅት ፍልሰተኛው የሚጎርፈው በምዕራባዊ ሜዲትራኒያን በኩል በመሆኑ ከሌሎቹ ጓዶቻችንና አባል ሀገሮች እገዛ እንጠይቃለን።
የምስራቅ አውሮፓ ሀገሮች ቼክ ሪፐብሊክ፣ ሃንጋሪ፣ ፖላንድና ስሎቬኪያ ፈጽሞ አንተባበርም ብለዋል። ይህም በመሆኑ ፍልሰተኞቹን ተቀብሎ የማስተናገድ ሂደቱን በተመለከተ በህብረቱ ደረጃ ስምምነት ላይ ለመድረስ ይበልጡን አዳጋች አድርጎታል። የጀርመን ቻንስለር አንገላ መርክል ናቸው። 16ቱ ሀገሮች የተሰበሰቡት 28ቱንም አባል ሀገሮች የሚያስማማ ውሳኔ ሳይጠበቅ ሁለት ወይ ሶስት ሀገሮች የሚተባበሩበትን መንገድ ለመፈለግ ነው ብለዋል። በጉዳዩ ላይ የሚካሄደው ውይይት የአህጉራዊ ህብረቱ ሊቀመንበርነት ኦስትሪያ እስከምትረከብበት ሁለተኛው የዓመቱ አጋማሽም ድረስ እንደሚዘልቅ ነው የሚጠበቀው። 239 አፍሪካውያን ፍልሰተኞችን ያሳፈረ ሌላ ነፍስ አድን መርከብ ጣሊያንና ማልታ ወደብ እንዳይቆም ተከልክሎ ሜዲትራኒያን ባህር ላይ ከትናንት ጀምሮ መዋለሉ የጉዳዩን አጣዳፊነት ይበልጡን አጉልቶታል።
ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው።
ሰላሙን እፈልጋለሁ፣ ነገር ግን በጥንቃቄ መያዝ አለበት ብለዋል ነባሩ ታጋይ አቶ ገብሩ አስራት።
በኤርትራና በኢትዮጵያ መካከል ሰላም እንዲኖር እፈልጋለሁ። ያም ሆኖ ይሄ ሰላም ለኢትዮጵያ ምን ጥቅም ያስገኛል? ለኤርትራ ሕዝብስ ምን ጥቅም ያስገኛል? በተለይ ደግሞ በዚህ በኩል ያለው የኢትዮጵያ ሕዝብ ከዚህ ሰላም ምን ጥቅም ነው የሚያገኘው የሚለው ወሳኝ ይሆናል።
አቶ ገብሩ አስራት የአረና ትግራይ ፓርቲ የስራ አስፈጻሚ ኮሚቴ አባልና የፌዴራላዊ ዲሞክራሲያዊ አንድነት መድረክ የስራ አስፈጻሚ ኮሚቴ አባል ናቸው። በአፍሪካ ነክ ርዕሶች ዝግጅታችን ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አበይ ርዕስ ይቀርባል።
መስቀል አደባባይ ላይ በደረሰው ወይም በተፈጸመው የቦምብ ጥቃት ላይ የሚካሄደው ምርመራ መጀመሩን የፌዴራል ፖሊስ ኮሚሽነር ለአሜሪካ ድምፅ ማምሻውን ገልጸዋል። የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ኤፍቢአይ ባለሙያዎች አዲስ አበባ ገብተው የምርመራ ሥራ መጀመራቸውን አስታውቀዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በጥቃቱ ለተጎዱ ደም ለግሰዋል። ጽዮን ግርማ ኮሚሽነር ጀኔራል ዘይኑ ጀማልና የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግራ ተከታዩን ዘግባለች።
ለሁለት ሰው ሞት ለ156 ሰዎች መቁሰል ምክንያት የሆነው የመስቀል አደባባዩ የቦምብ ፍንዳታ አቀናባሪ ማን ይሆን የሚለውን ለማጣራት በባለሙያዎች የታገዘ የምርመራ ቡድን ስራ መጀመሩን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል። ዝርዝር ጉዳዩን በስልክ ጠይቄያቸዋለሁ።
ባለፈው ለመጥቀስ ሞክሬ ነበረ። ከሀገር ውስጥ በዋናነት የምርመራ ዘርፍ የሚመሩ ምክትል ኮሚሽነር ጀነራል ነው የሚመሩት። እንግዲህ ፌዴራል ፖሊስ እንደ አንድ ዩኒት ይሳተፋል ማለት ነው። የምርመራ ኤክስፐርቶች አሉ። ሌላ የአዲስ አበባ ፖሊስ እንደዚሁ የምርመራ ኤክስፐርቶች አሉ። አቃቢ ሕግ አለ። ብሔራዊ መረጃና ደህንነት አገልግሎት ኤክስፐርቶች አሉ። እነዚህ አራት ተቋማት በአንድ ላይ ሆነው ነው እንግዲህ ምርመራው የሚካሄደው። አሁን ዛሬ በተለይ የፎረንሲክ አካባቢ የቴክኒክ ቴክኖሎጂ ጋር በተያያዘ የሚደረጉ ምርመራዎች እንዲያግዙን ኤፍቢአዮች በፈቃደኝነት ስለመጡ እነሱንም የዛ ቡድን አካል ሆነው በጋራ ስራ የጀመሩበት ሁኔታ ያለው ሲሆን፣
ምን ያህል ባለሙያዎች ናቸው በምርመራው ለመሳተፍ የአሜሪካ ብሔራዊ የምርመራ ቢሮ ኤፍቢአይ ባለሙያዎች የመጡትና የተቀላቀሉት ይህንን ቡድን?
አራት ባለሙያዎች ናቸው። የቲም መሪያቸው አለ። ዋና ዋና ባለሙያዎች አሉ። አንዱ የቲማቸው መሪ ነው። በአጠቃላይ አራት ባለሙያዎች ናቸው።
በዚህ ምርመራ እስካሁን ድረስ የተገኘ ውጤት አለ? አመላካች የሆነ ነገር
ገና ነው። በጣም ውስብስብ የሆነ ስለሆነ ድርጊትን ስለሆነ ገና ነው። ግን ያው አቅጣጫ አስቀምጠናል። ምንድን ነው የሚፈለገው ከምርመራው የሚፈለገው የሚለውን ነገር ዳይሬክሽን አስቀምጠናል። በዚህም መሰረት ዋናው ነገር አንደኛ ድርጊት የፈጸመው ማን ነው፣ ከዚህ ድርጊት ጀርባ አስተባባሪ የድርጊቱ አቀነባባሪው ማን ነው የሚለው ነገር በደንብ መረጃና በማስረጃ ተደግፎ ለሕዝብ ይፋ እንደሚደረግ ይጠበቃል። ሁለተኛ ድርጊቱ ኢላማ ያደረገው ማን ነው። ያው የተለያዩ ስፔኩሌሽኖች ከሕዝቡ አካባቢ የሚቀርቡ ስፔኩሌሽኖች አሉ እና እኛ ግን በባለሙያዎች በማስረጃ በተደገፈ መልኩ ድርጊቱ ማን ነው ኢላማ ያደረገው የሚለውን ነገር ሌላ መለየት ያለበት አንድ በጣም አስፈላጊ ነጥብ ተደርጎ ነው የተወሰደው። ሶስተኛ ባለፈው እንደገለጽ ነው ያው የተወሰኑ የፖሊስ አመራሮች እና አባላቶችን ጭምር አስረናል። ይሄ ሁኔታ በፖሊስ አካባቢ ክፍተት አለ ብለን ነው እንግዲህ ያሰብነው። የተወሰኑ ኃላፊነት እንዲወስዱ እርምጃ የወሰድ ነው እና ይሄ ከሆነ ማነው ክፍተቱ የታየበት ምክንያት ምንድን ነው? ፖሊስ ሆን ብሎ በዚህ ሻጥር ላይ የተሳተፉ የፖሊስ አካላቶች አሉ? ሆን ብለው ነው ያደረጉት ወይስ በእንዝላልነት የተከሰተ ነገር ነው የሚለውም ነገር ሌላው መጣራት ያለበት በተገቢው ቀርቶ ለሕዝብ ይፋ መደረግ ያለበት አንድ ሶስት ጉዳይ አድርገን ነው ያየ ነው። እነዚህ እና በእነዚህ ሶስት ጉዳዮች ላይ ያጠነጠነ የማጣራት ሂደት ነው የሚደረገው። በማጣራቱ ሂደት አንደኛ የተጎዱ ሰዎችን እንጠቀማለን። የተያዙ ተጠርጣሪዎች እስካሁን ድረስ 28 ተጠርጣሪዎች ይዘናል። እነዛም በሙሉ እንመረምራለን። ከህዝብ የሚመጡ ኢንፎርሜሽኖች የተለያዩ ቪዲዮዎች፣ የተቀረጹ እንትኖች ካሉ ዶክመንቶች ካሉ ወዘተ እንጠቀማለን እና በዛ መልኩ በጣም ፕሮፌሽናል በሆነ መልኩ እንትን ተብሎ የሚገኙ መረጃዎች አናላይዝ ተደርገው እያንዳንዱ ዶት ተገናኝቶ በሚገኝ ማስረጃ መሰረት ውጤቱ ለህዝብ ይፋ የሚደረግ ይሆናል። ውጤቱን መሰረት በማድረግ በጣም ተጨማሪ የሚወሰዱ እርምጃዎች ካሉ አካላት ካሉ እርምጃ የመውሰድ ስራ ይሰራ ይሆናል ማለት ነው።
ከዚህ ከፍንዳታው ጋር በተያያዘ የተጠረጠሩ ሰዎች ዛሬ ፍርድ ቤት ቀርበዋል እና ምን ደረሰ ጉዳያቸው? ለጊዜ ቀጠሮ ነው ፍርድ ቤት የቀረቡት?
የጊዜ ቀጠሮ ነው። አሁን ገና ነው፣ ዛሬ ነው ገና ኦርጋናይዝ በሆነ መልኩ አቅጣጫ አስቀምጠን የት ነው ዛሬ ስለሆነ ያው የግድ የፍርድ ቤት ቀጠሮ መጠየቅ መሳ የግድ አስፈላጊ ነው።
የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለሰጡን ማብራሪያ በጣም እናመሰግናለን። በአሜሪካ ድምጽ ስም
እኔም በጣም አመሰግናለሁ ሲሆን ስለ ጠየቃችሁ።
በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በዚህ አደጋ ለተጎዱ ዜጎች ደም መለገሳቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ለአሜሪካ ድምጽ ገልጸዋል።
10 ሰዓት ተኩል ላይ ነው የሰጡት። እንደ ማንኛውም ዜጋ ለወገን ምን ትልቅ ዋጋ ያለውን ደም በመስጠት አርአያ መሆን አለብኝ በሚል ነው እንግዲህ ይህንን ያደረጉት። ከወገን ፍቅር በመነሳት ነው። ራሳቸው ናቸው ደም መስጠት ስላለብኝ የደም ባንክ ሰዎችን ጥሩልኝ ብለው የነገሩኝ። እንደዚህ መሰረት ነው እንዲመጡ የተደረገው።
የሕክምና ባለሙያዎችን ጨምሮ ብዙ ሰዎች በፈቃደኝነት ለተጎዱ ዜጎች ደም መለገሳቸውም ታውቋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንተናው መጽሔት ይቀጥላል።
የተከበራችሁ አድማጮች፣ በቴክኒክ ችግር ምክንያት አልፎ አልፎ ለምትሰሙት መዘግየት ይቅርታ እንጠይቃለን። በአዲስ አበባው የመስቀል አደባባይ የቦምብ ጥቃት ሕይወታቸው ያለፈው ሁለት ሰዎች ማንነት ይፋ ተደርጓል። በጥቃቱ የተገደሉት የወላይታ ሶዶ ዮሴፍ አያሌውና የወለጋው ቡሳ ጋዲሳ የሚባሉ የሰልፉ ተሳታፊዎች እንደነበሩ ታውቋል። ጠቅላይ ሚኒስትር አብይ አህመድ የሟቾቹን ቤተሰቦች ስልክ ደውለው አጽናንተዋል። የአዲስ አበባ አስተዳደር ተጎጂዎቹንና ቤተሰቦቻቸውን ለመርዳት የገቢ ማሰባሰቢያ መርሃ ግብር መዘርጋቱን አስታውቋል። ፍንዳታው በተለያዩ የሀገሪቱ ክፍሎች ቁጣን መቀስቀሱ የተሰማ ሲሆን ሕዝቡን በያለበት ለጠቅላይ ሚኒስትሩ ያለውን ድጋፍ መግለጹን ቀጥሏል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
ለጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፍ ለመስጠት ቅዳሜ ዕለት በመስቀል አደባባይ በተጠራው ሰላማዊ ሰልፍ ወቅት በተወረወረው ቦምብ የሞቱት ሰዎች ቁጥር 2 መድረሱ የተገለጸው በትናንትናው ዕለት ነው። የሟቾቹ ማንነት ደግሞ ዛሬ ይፋ ተደርጓል። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው እንዳመለከቱት በዚህ የቦምብ ጥቃት ሕይወታቸው ያለፈው ዮሴፍ አያሌውና ጉሳ ጋዲሳ የተባሉ ወጣቶች ናቸው። የ28 ዓመቱ ዮሴፍ አያሌው የወላይታ ሶዶ፣ የ25 ዓመቱ ጉሳ ጋዲሳ ደግሞ የወለጋ ጊምቢ ተወላጆች መሆናቸውም ታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልክ በመደወል ያጽናኑትም የነዚህን ሁለት ወጣቶች ቤተሰቦች መሆኑን አቶ ፍጹም ጠቁመዋል። የአዲስ አበባ አስተዳደር በበኩሉ በቦምቡ ጥቃት ለተጎዱ ወገኖች ድጋፍ የሚሆን 10 ሚሊዮን ብር መመደቡን የከተማዋ ከንቲባ ድሪባ ኩማ አስታውቀዋል። ተጨማሪ ገቢ ለማሰባሰብ የሚሰራ ኮሚቴ መቋቋሙንም አብራርተዋል።
ይሄ ኮሚቴ በአንድ በኩል ድጋፍ መስጠት የሚፈልጉ የከተማችን ነዋሪዎች፣ ባለሀብቶች፣ መንግስታዊ ያልሆኑ ድርጅቶች እና እንዲሁም ደግሞ የተለያዩ የመንግስት ተቋሞች ጭምር ድጋፍ በማሰባሰብ መልሶ ሁለተኛ ደግሞ የከተማ አስተዳደሩ የተጎዱትን ዜጎች ለማገዝ እስከ 10 ሚሊዮን ብር ለዚህ ስራ መድባለን። በቂ ገንዘብን በማሰባሰብ እንደየጉዳታቸው መጠን መደገፍ ይኖርብናል ብለን ወስነናል።
የቀዳሚው የቦምብ ጥቃት ግን ጠቅላይ ሚኒስትሩን ለመደገፍ የሚካሄዱ ሰልፎችን አላቆመም። የድሬዳዋ ለጠቅላይ ሚኒስትሩ ድጋፍ ለመስጠት በአፋር፣ ሰመራና ሎጊያ ከተሞች አደባባይ የወጡ ሰልፈኞች የክልሉ አመራሮች ከዚህ ለውጥ ጋር እንዲሄዱ ጠይቀዋል። በተለያዩ የአገሪቱ ማዕዘናት የሚገኙ ዜጎችም የአዲስ አበባው ጥቃት ያስቆጣቸው መሆኑን መግለጻቸውን ቀጥለዋል። ቅዳሜ ጠቅላይ ሚኒስትር ዶክተር አብይ አህመድን በመደገፍ ሰልፍ የወጡትና ትናንት እሁድ ደግሞ ከክልሉ ፕሬዝዳንት ገዱ አንዳርጋቸው ጋር የተወያዩት የደሴ ከተማ ነዋሪዎችም ተመሳሳይ ሀሳብ አንጸባርቀዋል። በስታዲየም ውስጥ በተካሄደው በዚህ ውይይት ላይ የተሳተፉት አቶ ዮናስ ከበደ እንዳሉት በከተማዋ ያለው አስተዳደር ከተጀመረው ለውጥ ጋር የማይሄድና ለረጅም ጊዜ የቆየ ነው። የደሴ ከተማ ሕዝብ ለለውጥ ለሚሰሩት ለጠቅላይ ሚኒስትር አብይ አህመድና ለክልሉ ፕሬዝዳንት ገዱ አንዳርጋቸው ከፍተኛ ድጋፍ እንዳለውም አቶ ዮናስ አብራርተዋል። ስለ ጠቅላይ ሚኒስትር አብይ ካላቸው ሀሳብ ይጀምራሉ።
እሳቸውን በቃ ምን የደሴ ሕዝብ ብቻ ሳይሆን ይሄ እኮ የኢትዮጵያ ሕዝብ በሙሉ የወደዳቸው በእውነት ለመናገር ዶክተር አብይ አህመድ ለኢትዮጵያ የመጡ በእግዚአብሔር ዘንድ በኩል የተሰየሙ ትልቅ መሪ ናቸው። ትልቅ መሪ በእውነት መማማርን ያስተማሩ አሁንም በልመና ላይ ያሉ ሰው ናቸው። እንብጠር ይቅር እንባባል ነው የሚሉት። ያንንም የማይቀበሉት ኃይሎች አሉ። እንግዲህ እግዚአብሔር ነው እንግዲህ ካሁን በኋላ ይህን ደግሞ እርግጠኛ ሁኝ የምናገረው ሰውየው ከእግዚአብሔር የመጡ ስለሆነ ሁሉን ነገር እየጠራረገ እሳቸው ወደፊት እንደሚቀጥሉ እርግጠኛ ሆኜ መናገር እችላለሁ።
በአጠቃላይ ግን ትናንት ከአቶ ገዱ አንዳርጋቸው ጋር በተደረገው ውይይት ላይ በተሰጠው መልስ የሰው ስሜት ምን ነበር? ሰው በዛ መልስ ረክቷል?
አዎ፣ የሰው ስሜት ጥሩ ነው። በቃ እሳቸው እንደሚያረጉት ሰው እሳቸውን ይወዳል። ባደረጉት ነገር በከፈሉት መስዋዕትነት ሰው በጣም 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 ነው የሚወዳቸው። እሳቸው የሚሉትን በሙሉ ይሰማል። የፈለገው ሰው ቢናገሩ አቶ ገዱ ይሰማቸዋል። በቃ ይህም ያህል ተቀባይነት ያገኛቸው ነው። ምንድን ነው እኔ እዛ ላይ አንድም የተናገርኩት ነገር አለ። ይህ ህዝብ በልቶ ጠግቦ አይደለም፣ ተመችቶት አይደለም በኑሮ። ግን ዶክተር አብይን፣ አቶ ለማ መገርሳን፣ አቶ ገዱ አንዳርጋቸውን፣ አቶ ደመቀን ሊወድ የቻለው ትንሽ የዲሞክራሲ ጭላንጭል ስላሳዩን እንደፈለግን እንድናወራ ስላደረጉ ነው እንጂ የኑሮ ለውጥ አድርገው አይደለም። ህዝቡ የሚፈልገው ታፍኖ ነበረ። አሁን ግን ይህን ፍንጭ ስላገኘ ህዝቡ በደስታ ላይ ነው። በቃ
በተመሳሳይ በግል ስራ ላይ የተሰማሩት የደሴ ከተማ ነዋሪ አቶ ፈንታው ወርቁም በመስቀል አደባባይ የደረሰው የቦምብ ጥቃት ከፍተኛ ሀዘን መፍጠሩን፣ ቁጣም ማስከተሉን አብራርተዋል።
እጅግ አዝነናል። የሚያሳፋሪና አሳዛኝ ነው። ከቻይና አልመጣም፣ ከህንድ አልመጣም። አብይ አህመድ ማለት ከኢትዮጵያ በኢህአዴግ ስር የነበረ ጠንካራ አንጀተ ቀጭን መሪ ነው። ይህ ስለሆነባቸው ብቻ ነው ያኮረፉት ወዳሞች። እንደዚህ አድርገው በጎን ላይ ጥይት መተኮስ፣ በጎን ላይ ፈንጂ አጥምዶ ማድረግ እኩይ ተግባር ነው። እጅግ እናወግዛለን። በጣም የሚያሳዝን ነው። ግን እድሜ ይስጣቸው፣ እንባችን አብሰውናል። ዶክተር አብይ አህመድ በተተኮሰው በተወረወረው ለተጠቃጣ ጉዳይ ላይ ግን የደሴ ከተማ ነዋሪነት በጣም እጅግ አዝኗል። ማንንም የሚያሳዝን ነው። ሰላም ለመገደፍ የወጣን ህዝብ ደብተርና ባዶቹን የወጣን ህዝብ እንዲያርጉ በፈንጅ የሚሞክር እጅግ በጣም አሳዛኝ ነው። አዝነናል፣ በጣም አዝነናል። ራሳችን ላይ እንደተደረገብን የቆጠር ነው። ይህም ደግሞ መንግስት ያጣራዋል። መንግስት ተከታትሎ ለሞተባቸው ሰው ቤት መጽናናትን፣ ለመንግስት ደግሞ ከታትሎ ደግሞ ለኢትዮጵያ ህዝብ ደግሞ የሚወስነውን ውሳኔና የሚወስደውን ፍርድ እንዲያሳይልን ከመንግስት እንጠብቃለን።
እናም በተለያዩ የአገሪቱ ማዕዘናት የሚገኙ ዜጎች የአዲስ አበባው የቦምብ ጥቃት ያስቆጣቸው መሆኑን መግለጻቸውን ቀጥለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዛሬ ሰኞ እዚህ ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ፊት ለፊት የተካሄደ ሰልፍ ነበረ። ያዘጋጀው ለዶክተር አብይ ዓለም አቀፍ የድጋፍ ቡድን የተሰኘ ስብሰባ ነው የተሰኘ ስብስብ ነው። አዲሱ አበበ ተከታትሎታል። እነሆ
ሰልፈኛው ከያዛቸው መፈክሮች መካከል የዶክተር አብይን አመራር ኢትዮጵያውያን እንደግፋለን፣ የዶክተር አብይን የመደመር መፈክር እንደግፋለን፣ ዶክተር አብይ ለኢትዮጵያ እውነተኛ ዲሞክራሲን ያመጣሉ፣ የቅዳሜውን ያለፈውን ቅዳሜ ማለት ነው የጥቃት እርምጃ እናወግዛለን፣ ወዘተርፈ የሚሉና ሌሎችም ይገኙባቸዋል። ከመቶ በላይ የሚሆኑ ኢትዮጵያውያን ምሁራን ያሰባሰቡት ቡድን አንዱ አባል ነኝ የሚሉት ዶክተር ፍስሐ እሸቱ በሌሎች የተለያዩ ስብስቦች ውስጥም አባል መሆናቸው ከአንዳንዶቹም አብረው እንዳልዘለቁ ብዙዎች ያውቃሉና ከየትኛው ወገን እንደምሮ ብያቸው ነበረ። ለኢትዮጵያ በሚጠቅመው ስብስብ ሁሉ ለመስራት ፈቃደኛ ነኝ፣ ደግሞ ለምን ሰራህም አይባልም ብለውኛል። መልካም ነው። ይህ የአሁኑ ስብስብ ግን ዶክተር ፍስሐ በምን ዓላማ ነው የተቋቋመው?
ዶክተር አብይ ሚስተዋል ያደረጉት እጅግ በጣም ለማመን የሚከብድ እንደው ከእግዚአብሔር የተሰጠ ነው ብለን የምናምነውን ተግባሮች ማመስገን፣ ያም ደግሞ እንዲቀጥል ማበረታታት። ሁለተኛ ዶክተር አብይ ብዙ ቻሌንጅ አለባቸው፣ ብዙ መከራ አለባቸው። ይህን ነገር ብቻቸውን አይወጡ። ስለዚህ በእሳቸው መከታ ለመሆን፣ በእሳቸው ድጋፍ ለመሆን፣ በእሳቸው ማናቸውንም ነገር የሚመጣባቸውን በሙሉ ለመጠበቅ፣ በዙሪያቸው ለመጠበቅ ነው። ሶስተኛው ዶክተር አብይ እንግዲህ የተለያዩ ነገሮችን በሀገራችን ላይ እንዲፈጸም ይፈልጋሉ እና እነዛ እንዲፈጸም የሚፈልግላቸውን ነገሮች ጠይቀናቸው ያንን ተግባራዊ ለማድረግ ምሁራንን፣ ሌሎችንም በውጭ ያሉ ኢትዮጵያውያን በማሰባሰብ አደራጅተን መጠበቅ እና የመጨረሻው ደግሞ የተለያዩ ሀሳቦችን፣ ፕሮጀክቶችን በራሳችን በመቅረጽ ህብረተሰቡን በማነጋገር አሁን ራሳቸው ሲመጡ ወደ 3 የሚጠጉ ፕሮጀክቶች እየተቀረጹ ነው ያሉት። እነዛን ፕሮጀክቶች አቅርበን ከእሳቸው ጋራ ስራ የምንጀምርበት ሁኔታ ለመፍጠር ነው። በአጠቃላይ ኢትዮጵያውያን በዓለም ዙሪያ ያሉትን በሙሉ በማደራጀት በቂ የሆነ ኃይል፣ እምቅ የሆነ ኃይል በተደራጀ ሁኔታ ለመንግስት ድጋፍ የሚሰጥበትን ለጠቅላይ ሚኒስትሩ በተለይ ድጋፍ የሚሰጥበትን ሁኔታዎች ለማመቻቸት
በአካባቢያችን ለዶክተር አብይ አመራር ድጋፍ ለመስጠት የተለያዩ ስብስቦች እንዳሉ ይታወቃልና ስለምንድን ነው በጋራ መስራት ያልተቻለው የሚል ጥያቄም ለዶክተር ፍስሐ አንስቼባቸው ነበር።
በእኛ በኩል እንግዲህ ሁላችንም አዲስ ነን። እኛም እንዳልን ገና አሁን 3ኛ ሳምንታችን አይታወቅም ማን የት አለ የሚለው ነገር ነው። ኢቭን አሁን የዛሬውና የትናንትም የነገው ሰልፍ ራሱ ማን ያዘጋጅ በኋላ ነው ነገሩ በሁለታችንም ሳይድ ዝግጅቱ ከእንትን ካለ በኋላ። ስለዚህ በጋራ መስራት አለብን፣ ይህን ሁላችንም እናምናለን። በቀጣይ ሂደት እንግዲህ በዚህ ሂደት ላይ እነማን አሉ እነማን እየሰሩ ነው የሚለውን እያየን እሱ በራሳችን የምንሰራበት ሁኔታ እናመቻለን።
በዛሬው ሰልፍ ላይ ከመቶ ዘለግ ያለ ቁጥር ያላቸው ኢትዮጵያውያን የተገኙ ሲሆን ለዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ደብዳቤ ማቅረባቸውንም ዶክተር ፍስሐ ገልጠውልኛል። ይሁንና ከውጭ ጉዳይ ሚኒስቴር ባለሥልጣናት ያገኙት መልስ ደብዳቤያቸውን በኢሜይል እንዲልኩ የሚል መሆኑን ነግረው
ድረስ እላለሁ አንቺ ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈ ያለውን ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ 3:30 ነው አዲስ አበባ ላይ። ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የሚኖሩ ትውልደ ኢትዮጵያውያን ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያላቸውን አጋርነት ትናንት በሰልፍ ገልጸዋል። ስንደመር ያምርብናል፣ የነጻነት ፍላጎት እንጂ የመቃወም ሱስ የለንም፣ ጠቅላይ ሚኒስትሩን እናመሰግናለን፣ ድል ለዲሞክራሲ የሚሉ መፈክሮችን ይዘውና የዶክተር አብይ አህመድ ምስሎች ያሉባቸውን ካናቴራዎች ለብሰው ከጎናቸው ሆነን የሚጠበቅብንን ሀገራዊ ኃላፊነት በቁርጠኝነት እንወጣለን ብለዋል። በሎስ አንጀለሱ የድጋፍ ሰልፍ ላይ የተገኙ የተለያዩ አብያተ እምነት የሃይማኖት አባቶች ከትናንት በስቲያ መስቀል አደባባይ ላይ የደረሰውን የቦምብ ፍንዳታ ጥቃት አውግዘዋል። ሕይወታቸው ለጠፋ ቤተሰቦች መጽናናትን፣ ለተጎዱም ፈውስን ተመኝተዋል። ዳንኤል አርጋው ተሳታፊዎችን አነጋግሮ ተከታዩን ዘግቧል።
በመጀመሪያ ደረጃ ለቃለ መጠይቁ ፈቃደኛ በመሆናችሁ በአሜሪካ ድምፅ ሬዲዮ በአማርኛው ዝግጅት ክፍል እጅግ አድርጌ አመሰግናለሁ። ስምሽም አልበል።
ትዕግስት በላይ።
ሰለሞን አያሌው።
ማረጌ ኃይሉ።
ሙልጌታ ምህረት።
በጣም ጥሩ አመሰግናለሁ። በዛሬ ዕለት በዚህ በሎስ አንጀለስ በትንሿ ኢትዮጵያ በተዘጋጀው የዶክተር አብይ አህመድ የድጋፍ ሰልፍ ጥሪ ላይ ያገኘኋችሁ እና ለምንድን የመጣችሁ? እስኪ ትዕግስት፣
ዛሬ ለመጀመሪያ የተለየ ለውጥ ኑሮ ነው የምመጣው። ምክንያቱም ከአሁን በፊት የምመጣው ለተቃውሞ ነበረ፣ ዛሬ ደግሞ ለድጋፍ ስንመጣ ይሄ የመጀመራችን ስለሆነ በእጅግ በጣም ደስ እያለኝ ነው የመጣሁት እና ዶክተር አብይን በርታ አይዞ ከጎንነን ለማለት ነው የመጣ ነው።
እህቴ እንዳለችው ለመጀመሪያ ጊዜ ሳይሆን በእርግጥም የትግላችን እንቅስቃሴ አምሮ ዛሬ እዚህ በመድረሳችን ከፍ ያለ ምስጋና። ለመጀመሪያ ጊዜ ግን እስከ ዛሬ ድረስ በኢትዮጵያ ውስጥ ያሉ በስመ ጠቅላይ ሚኒስትርነት ጠርቻቸው አላውቅም። በአሁን ሰዓት ግን ዶክተር ጠቅላይ ሚኒስትር አብይ በእውነተኛ ቅን መንፈስ ቅልቦና ያለው ለአገሩ ራዕይ የሆነ መንግስትና መሪ መሆን የሚችል ህዝባችንን አንድ የሚያደርግ መሪ በመሆኑ እሱም በመደገፍና ከጎኑ ለመሆን በሚመጣው ነገር ሁሉ ለመሳተፍ ዝግጁ በመሆኔ ደስታ ተሰምቶኝ ነው የተገኘሁት።
ያው እኔም ከነሱ የተለየ ሀሳብ የለኝም። እጅግ በጣም ደስተኛ ነኝ። ዶክተር አብይን በምን መልኩ እንደምገልጸው አላውቅም። ተወልዶም አይመስለኝም እንደ ሰው ከሰማይ የወረደ ወይ እንደ ጸበል የፈለቀ እና ሰላምን፣ ፍቅርን አባቶች ሊያስተምሩ በሚገባው ፋንታ ከዚህ በፊት ሰምተን በማናውቀው አይነት በፍቅር ስለሰበሰበን እጅግ በጣም ደስተኛ ነን። ለልጆቻችን ምን እናውርስ የሚል በጣም እንትን ነበረብን እና በእኛ እድሜ በማየታችን ደግሞ በጣም ደስተኞች ነን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ያዝልቅልን።
እሺ፣ እኔም እንግዲህ ዛሬ እዚህ የተገኘሁት የተሰማኝን ደስታ ለመግለጽ ነው። ካሁን በፊት የምንመጣው ለመቃወም የተደረገውን የሚደረገውን ግፍ በሀገራችን ለ27 ዓመት የዘር መለያየት ብቻም የተደረጉትን ግፎች ለመቃወም ነበር። ዛሬ ግን ለድጋፍ ነው የመጣው። ትላንትናም ደግሞ ባየሁት ነገር አዲስ አበባ ላይ አንድ ነገር እሱ ላይ ቢሆን ኖሮ ሌላ ችግር ነበረ በእውነቱ። እግዚአብሔር ግን ከዛ ጠበቀን። የእግዚአብሔርን ስም ጠርቶ የሚያመሰግን ህዝቡን ኢትዮጵያን በፍቅር የሚወድ መሪ ስለሰጠን እግዚአብሔር ይመስገን። በርታ፣ ሁላችንም በሙያችን ለማገዝ ከጎኑ ነን። ከዚህ የበለጠ እንግዲህ ለማድረግ ፈቃደኛ ነን።
አቶ ሰለሞን እስኪ ምን እያየ ነው አሁን? እስኪ ምስል
የሚገርምህ ነገር በዚች በትንሽ በሊትል ኢትዮጵያ ፌርፋክስ በሚገኘው እስከ ዛሬ ድረስ አይቼ ማላቀው ሰው እስከ ዛሬ ድረስ በአይነ ቁራኛ ይመለከት የነበረ ሰው ዛሬ ግን የአንድነት መንፈስ የሚታይበት የደስታ መንፈስ የሚታይበት ቶሎ ወደ ቤቱ መሄድ የማይፈልግ ደስታውን በስሜት በጭንቀት አንዳንዱም በለቅሶ የተወጠረ የሚታይበት በመሆኑ በሕይወቴ እንዲህ በማየቴ እርግጥ ለዚህ መስዋዕትነት ለዚህ ትግል ሕይወታቸው ያለፉት በሁን ቢመለከቱ ምንኛ በተደሰትኩ ነበር። በተለይም ወንድሜ ቀደም እንዳለው አገር ኢትዮጵያ ውስጥ ባይነቱ ያለምንም ካድሬ ያለምንም ወረቀት ማስጠንቀቂያ ታይቶና ተሰምቶ የማይታው ማጋነን ባይሆንብኝ በአፍሪካ ለመጀመሪያ ጊዜ በህዝብ ለህዝብ ብቻ ጥሪ ተደርጎ ከአራት ሚሊዮን በላይ ህዝብ በተገኘበት እዛ ቦታ ላይ ሲታይ አወይ እኔም በመሬቴ በአገሬ ሆኜ በተገኘው አስኝቶኛል። ይህንን ነው በጣም እጅግ ያስደሰተኝ።
ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አዲሱን ለዋሽንግተን ዲሲው ስብሰባ ጥንቅር እንደዚሁም ዳንኤልን ለሎስ አንጀለስ የድጋፍ ሰልፍ ጥንቅር እናመሰግናለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። እያስተናገድናችሁ ያለ ነው ሶሎሞን አባትና
አዳነች ፍስሐዬ ነን።
ተከታዩ በቅርቡ ከእስር የተለቀቁ ወጣቶችን የተመለከተ ዝግጅት ተከታይ ክፍል ነው።
የእስር ቤቶች በሮች ተከፍተው እስረኞች እየተለቀቁ ነው። ውሳኔው ከተላለፈ አንስቶ ባለፉት 5 ወራት ውስጥ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች ከኢትዮጵያ ወህኒዎች ወደ ነጻነት ወጥተዋል። አብዛኞቹ እስረኞች በእስር ቤቶች ውስጥ የደረሱባቸውን የስቃይ ምርመራዎች አይነት እየተናገሩ ናቸው። ኢትዮጵያ ከእንግዲህ እንዲህ ያሉ ዘግናኝ ታሪኮች የማይስተጋቡባት ሀገር ትሆን ዘንድ ተስፋ ምኞታቸውን ገልጸዋል። የሕግ የበላይነት እንዲጸናም ጠይቀዋል። ለዛሬ ደግሞ በቅርቡ የተፈቱትን የአየር ኃይል አብራሪ የመቶ አለቃ ማስረሻ ሰጤንና ካፕቴን በኃይሉ ገብሬን ታሪክ ይዛለች ጽዮን ግርማ።
መቶ አለቃ ማስረሻ ሰጤ በጎጃም መርጦ ለማርያም ነው የተወለደው። ወጣት ነው። በአየር ኃይል ውስጥ በተዋጊ አውሮፕላን አብራሪነት ከተመረቀ በኋላ እስከ ታሰረበት ጊዜ ድረስ ለ8 ዓመታት ማገልገሉን ይናገራል። እንደነገረኝ በዳርፉር የተባበሩት መንግስታት የሰላም አስከባሪ ልዑክም ሆኖ አገልግሏል። በታህሳስ ወር 2007 ዓ.ም ለእስር ከመዳረጉ በፊትም የአልሸባብን ቡድን ለመደምሰስ ሀገራዊ ግዳጅ ላይ ተሳትፏል። አሸባሪ በሚል ተይዞ የታሰረው ይህን ግዳጅ ከፈጸመ ከ4 ወራት በኋላ መሆኑ ሀዘኑን ከፍተኛ አድርጎት እንደነበር ያስታውሳል።
የአልሸባብን ቡድን ለመደምሰስ ሀገራዊ ግዳጅ መጣና የዚያ ግዳጅ አንዱ ተሳታፊ ሁኜ ነው ወደ ሶማሊያ ያቀናሁት ማለት ነው። እና እዚያ ያለውን ግዳጅ ጨርሰን ተመለስ ስልትን በመጣን በአራት ወር ራሳችን አሸባሪ ተብለን ወደ ማረና እና ወደ ግብ የሚዘገንን የደህንነት ቢሮ ምርመራ ውስጥ ገብቻል ነው።
ማስረሻ ከሌሎች 3 የአየር ኃይል አብራሪዎች ማለትም መቶ አለቃ ዳንኤል ግርማ፣ መቶ አለቃ ብሩክ አጥናፉና መቶ አለቃ ገዛሀኝ ድረስ ከነበሩበት ድሬዳዋ ወደ ባህር ዳር እየሄዱ ከተማዋ መግቢያ ላይ ተከበው መያዛቸውንም ገልጿል።
ከዚያ በኋላ እንግዲህ እጃችን እና እግራችን ታሰረ። ለምሳሌ እንዳሰርኩት በራሴ የጫማ ክር ነው። እግሬን ታስሯል። ወደ ባህር ዳር አይደለም የገባ ነው፣ ጫካ አለ ከባህር ዳር ወደ እዚህ መግቢያ አካባቢ ላይ ወደዚያ ጀምሮ ጓደኞችን ለ4 ወር ከምናምን ያክል የት እንደነበሩ አላውቅም። ከዚያ በኋላ እንግዲህ በነጋው ወደ አዲስ አበባ ይዘው ይመጡ ማለት ነው። ፊቴም ተሸፍነዋል፣ እጄ ወደኋላ ባሉ ታስሬያለሁ፣ እግሬም ታስሯል። ሰባ ገባን ደህንነት ቢሮ ነው። ቦታው እንግዲህ በግልጽ መጣች ነው የራሴ ጥርጣሬ ምናምን ካልሆነ ምንም ሌሊት ነው የገባሁት። ፊቴ ተሸፍኗል። 2 ወር ነው ያ ደህንነት ቢሮ የቆየሁት። ምርመራ እጅግ በጣም የሰብአዊ መብትን የነካ እና ይህ ብሔር ተኮርም አንዳንዱ በተለይ የዘረኝነት ህዝቦች ለኢትዮጵያ ህዝብም ነው አንድነት በተለይም ደግሞ ለንጹሐን የትግራይ ተወላጆች ጠቃሚ መስሎ ስለታየኝ አንዳንድ ቃላቶችን ያው ሪስፖንሲብል በመሆን ልናገራቸው አልፈልግም። ግን የተለመዱ በሚመስል ደረጃ ወደ 2 ወር በምቆይበት ሰዓት እንደዚህ ተደጋጋሚ ብሔር ተኮር ስድቦች ነበሩ፣ ጥቃቶች ነበሩ።
መቶ አለቃ ማስረሻና ባልደረቦቹ ከተያዙ በኋላ የቀረበባቸው ክስ ከግንቦት 7ና ቀድመው ከአየር ኃይል ለቀው ውጭ ሀገር ከሚገኙ አስተማሪ አብራሪዎች ጋር ተገናኝቶ መረጃን አውጥቷል የሚልና ሌሎች ተጨማሪ የሽብር ክሶች እንደነበሩም ያስታውሳል።
ክሱ የሚለው ከግንቦት 7 አመራሮች ጋር በተለይም ከካፕቴን ተሾመ ተንኮሉ ጋር እና ከሻለቃ ትሬብ መዝበነ ጋር በመገናኘት የአየር ኃይል ፓይለቶችን እየመለመለ ወደ ግንቦት 7 ይልካል። ከእንደገና ደግሞ የአየር ኃይልን ሚስጥር እያወጣ ለኢሳት ጋዜጠኞች በመስጠት የመከላከያን ሚስጥር አባክነሃል የሚል ነው እና
ጥያቄ ያልኩት እንደሚታወቀው ኢትዮጵያ ባውንደሪ ላይ ነው። ለዚያም ከእንደገና ደግሞ በ1710 ላይ መሆኔን አየር ኃይል አመራሮች ያውቃሉ፣ መንግስትም ያውቃል። በነጋው ነው የያዙ። በራሳቸው መሰረት ከ21 ቀን በላይ ያለ ትእዛዝ የቀረ ነው የሚለው ወደ ክዳት ኩብለላ ምናምን ሊያስጠይቀው የሚችለው እና የኢትዮጵያን ባውንደሪ ተለቀቀ ነው የሚለው እና መሰረት ከዚህ ክስ ነው በእኔ ላይ የመሰረቱ።
መቶ አለቃ ማስረሻ ግን ለመከሰሱ ምክንያት በመከላከያ ውስጥ ላለው ፍትህ መጓደል በግልጽ ስለምንቃወም ነው ብሎ ያምናል።
የአንድ ቡድን የበላይነት በኢህአዴግ ውስጥም የህወሀት የበላይነት እና ነግሶ የቆየ መንግስት ነው። ይህ መንግስት እንግዲህ በሲቪል ባለስልጣኑ ብቻ አይደለም፣ ይሄ የሲቪል ባለስልጣኑ ወይም ደግሞ የህወሀት አመራሮችን ሊደግፍ የሚችል መከላከያና ደህንነትም አጠቃላይ የሰራ ተቋማትም ይህንን የበላይነት ሊያስጠብቁ በሚችሉ ደረጃ ነው የተዋቀረው። ማየረምን ተመሳሳይ አደረጃጀት ያለበት ነው። ፍጹም የሆነ የድርጅት የበላይነት የሚታይበት በመሆኑ እና ወቅቱም ደግሞ 2007 የምርጫ ወቅት በመሆኑ የመከላከያ ወይም ደግሞ መንግስት ባክቦን የሚባለው አየር ኃይል ነው ተብሎ ስለሚታሰብ በተለይ የመከላከያው ባክቦን አየር ኃይል በመሆኑ እዚያ ውስጥ ያለነው ተዋጊ ፓይለቶች ነን። ረጅም ጊዜ ያገለገልና የውጊያም ሆነ የሰላም ማስከበር ተሞክሮ ያለንን በተደራጀ መልኩ ስንወጣ ሲያዩ አድርጎ ለህዝብ ስልጣኑን ያስረክባል በሚል አስበን ነው ወደ ትግል የጀመርነው። ኦፍኮርስ አምነንበት የሆነ ነው። እንግዲህ ጥርጣሬውና ክሱ ከዚህ የመነጨ ነው ብዬ አስባለሁ።
መቶ አለቃ ማስረሻ ክሱ ድራማ ነው ብለን ስላመንን ክሱን ተከላክለን የድራማው አካል አንሆንም በሚል አንከለከልም አልንና እኔ 10 ዓመት እስር ተፈረደብኝ ብሏል። ፍርዳችንን ለመጨረስ ቂሊንጦ ከሄድን በኋላ ግን ማረሚያ ቤቱን አቃጥላችኋል ተብለን እንደገና ተከሰስን። በዚህ ጊዜ የተደረገብን ምርመራ ግን ታሪክ ሊረሳውም ሊሽረውም የማይችል የጭካኔ ተግባር ነበር ብሏል።
በአካል ላይ የተፈጸሙ ድርጊቶች በሰብአዊ መብትም የተረጋገጡ ጠባሳም ያለ ስለሆነ ይህም ለኢትዮጵያ ሕዝብ ብናገር ችግር የለውም እና በመጀመሪያ ደረጃ እኔ ወደ ከፍተኛ ጥበቃ ከመግባቴ 4 ወር በኋላ ነው የጥኝ በቃጠሎ የተፈጸመ። ከፍተኛ ጥበቃ ውስጥ ከገባ በኋላም ለብቻዬ ነው ፍርድ ቤት የሚቀርበው። በፒካፕ ነው የሚያቀርቡ። በእነ ተመድቦ ነው ፍርድ ቤት የሚወስደኝ የሚመልሰኝ። ከሌላው እስረኛ ጋር ኖርማሊ መገናኘት እድል አልነበረኝም። በዚህ ሁኔታ ውስጥ ሆነህ ነው እንግዲህ አቃጠልክ ብለው ይህንን ነገር ያመጡትና ሸዋሮቢት ነው የወሰዱ። ከአንድ ወር ሌላውን እስረኛ ከወሰዱ ከአንድ ወር በኋላ ነው የወሰዱ። እንደወሰዱ ወደ ጫካ ነው ይዘኝ ሄዱ እና ሁለት አይነት ክርክር ነበር። አንደኛ በመገናኛ የተነጋገሩ ከበላይ አለቃ ትእዛዝ ይዛል እና በዚያ ትእዛዝ ፍቃደኛ ያለ መሆን አይነት ክርክርም ይመስላል። እኔም ጫካ ላይ ወደ ዛፍ ተጠጋ ብለው አቁመውኛ። በሁለተኛ ደረጃ እራስ በራሳቸው ሁለት ናቸው ይዘው የሚሄዱ። እግሬን ጫማ አስወልቀው ነው ጫካፍ ይዘው የሚሄዱ። ልብስ ጃኬት ምናምን የደረጉት ነገር የለም እና እርስ በርስ ይጨቃጨቁ ነበር። እሱ መግባባት አልቻሉ። መልሰው ወደ ምርመራ ቦታ ነው ያመጡኝ እና ከዚያ በኋላ ሰቅለውኝ ምሳሌ ይበሉ ተሰት ያለው ገመዱ ተበጠሳሉ። ግን ገመዱ ተበጥሶ ነው ብዬ አላስብም። አውቀው ነው የለቀቁኝ። ከላይ ታፍሬ በነበረበት ሰዓት ወደ ጣራው ተጠግቼ ነው ያሰሩ። ከዚያ ላይ ነው ገመዱ የለቀቀና መሬት ላይ የወደቅኩኝ። ወገቤን አሁንም ያመኛል። ያው እነሱ ጋር ያለው ፋርዘር ኢንቨስቲጌሽን መሄድና መመርመርም ፍላጎት ስላልነበረ ጉዳቱ እስኪል ነው አለ። እንግዲህ አሁን እየታከማለሁ ብዬ አስባለሁ።
ሰቅለውኝ ስትል እንዴት ነው የሰቀሉ? ምን ላይ ነው የሰቀሉ?
ሁለት ጠረጴዛዎች አሉ እና አንድ እጄን በካቴና አሰሩ፣ እግሬንም እንደዚህ በጀመር ነገር አሰሩ። ከዚያ አውራ ጣቴም ታስሯል፣ እግሬ ላይ ከስርም ታስሯል እና የውስጥ እግሬ ወደ ላይ ለድብደባ በሚያመች መልኩ ማለት ነው ተዘግዝቄ ነው የተሰቀልኩት።
መርማሪዎቹ የሚያቀርቡለት ጥያቄ ምን ነበረ?
የሚጠይቁት ጥያቄም ከአእምሮ በላይ ስለነበር ከኔ ጋር ማይሄድ ስለነበረ ምንም ሌላ አልቻልኩም። ፍንጭም ሊሰጡኝ አልቻሉም። ወደ 1.5 ሚሊዮን ብር አስገብተሃል ገብቶልሃል ይባላል። ብዙ ጊዜ እዚያ ጥያቄ የለኝም ማለት ቤተሰብም የተለያየር ሰው ነኝ። እዚያ አካባቢ የሚመጡትም እየተከታተሉ በደህንነት አትስጠዋቸዋል። ቡና እንኳን ሰው እየጋበዘኝ በምጠጣበት ሁኔታ ውስጥ 1.5-1.6 ሚሊዮን ብር ገብቶልሃል እናለ ብዙ እያከፋፍልሃል የሚል ነገር ሲመጣ ዱላውን ለመቻል ከመሞከር ውጭ ይህንን ነገር ለማመን ከባድ ነበር። ማያቋርጥ ነው ዱላውን። ስድብ አለው፣ መጥፋት አለ፣ በማንነት መሳደብ አለ። ውስጥ እግሬን ነው የሚደበድቡኝና ራስ ፀጉር ድረስ ነው የሚሰማ ውስጥ እግር ሲመጣ። ማረጅም ጊዜም ያው ታራሚዎች እገዛ እንቀሳቀስ እንደነበር እነሱ ሚስሳ ብያረሱ ውስጥ እግሬም አይኔም ወገቤም ተመሳሳይ እና ብቻ
ከዚያ መጥረሽኝ እንደ
ማስረሻ በዚህ ጊዜ ውስጥ ታናሽ እህቱ ሌላ ችግር ደርሶባት እንደነበረም ይዘረዝራል። ከባዱ ጊዜ ደግሞ ተጎድቶ ባለበት ሰዓት ያለ ፍላጎቱ አባቱን እንዲያይ መደረጉንም ያስታውሳል።
የደህንነት ቶክ ሄደ ገብረ ኃይል ማግሌ ናቸው አባቴ ቤተሰብን ምን ለማድረግ እንዳሰበ አላ በየድሚያቸው በድንጋጤ እንዲመጡ ታስበም ይሁን ብቻ እንደዚያ ጎርተውኝ ወገቢ ራሴን ስዬ መቆም በማልችልበት አይኔ ተረግጦ መልኩን ቀይሮ ፊት ያውጡ እንደዚያ በሆነበት ሁኔታ እጅ ሁሉ የታሰርኩበት ደምና ሌላ ክፍል እየታየ ከአባቴ ጋር አገናኙኝ እና ረጅም ጊዜም ታመው አሁን በኢትዮጵያ ሕዝብ ጥረት በተለይም በውጭ የሚኖሩ የአማራ የዲያስፖራ አባላት ገንዘብ ልከው አሳትመውልኛል። በዚህ አጋጣሚ በጣም ማመስገን እፈልጋለሁ።
ማስረሻ የደረሰበት ጉዳት ከፍተኛ በመሆኑ የአካሉም የሕሊናውም ጠባሳ የማይሽር ሊሆን ይችላል ብሏል። ግን ምንም ቢሆን ሀገር ነው ያለኝና ከዚያ በላይ ዋጋ ይከፈሉ አሉና የተከፈለው ዋጋ ባክኖ እንዳይቀር ፍትሃዊ አገልግሎት የሚሰጥባቸው የህግ ተቋማት መገንባታቸው አስፈልጊ ነው ብሏል። አያይዞም የኔ ትግል ከእስር ቤት የወጣው ቀን ተጀምሯል። ትግሌ ደግሞ በኢትዮጵያ ምድር በእኛ ላይ የተፈጸመው ግፍ በማንም ላይ ተመልሶ እንዳይፈጸም ማረጋገጥ ነው ብሏል። መቶ አለቃ ማስረሻ ከእስር የወጣውት ወላጆች የልጆቻቸውን ህይወት ገብረው ነው በህዝብም ትግል ነው ካለ በኋላ ጠያቂ በሌለኝ ሰዓት ጠያቂ ሆኑኝን እናት ለማመስገን እድል ስጭኝ ሲል ጠይቆኛል።
ምን ተላቀቀው ሳቱን ታቁን በሚዲያ የሰሙት እና ለተፈጸመው ግፍ ሰምተው የተመላለሱ ጠይቁኝ ነበሩ። እናት አሉ ወይዘሮትን ሳይ ይባላሉ። እኒህን እናት በሚዲያ ማመስገን እፈልጋለሁ። ለእጅም እድሜ የሚሰጣቸው መጸናለሁ። ሌላው ቻለት አትሪዱ መዘን እናት እንዲሁ ሶስት አመት ሙሉ ሳይሰለቱ እየመጡ ሲጠይቁኝ ሳትናን ነበረ። በተከለከሉበት ሰዓት ምን ጋ መግባት በማልጠየቅበት ሰዓት ትምህርት ሲንገራቸው የነበሩ ናቸው እና እንደኒህ እናት ምስጋና አቀርባለሁ። ሌላው ለወጣቱ አጠቃላይ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ።
አድማጮች፣ ከ13 አመት እስር በኋላ የተፈታውን የአየር ኃይል አብራሪ የመቶ አለቃ በኃይሉ ገብሬን የእስር ቤት ቆይታ ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አሁን ደግሞ አፍሪካ ነክ ርዕሶች ይቀርባል።
የአልጀርስን ስምምነት ተቀብሎ ለተግባራዊነቱ እንደሚሰራ የኢህአደግ ሥራ አስፈጻሚ ኮሚቴ ከማስታወቁ ጋር ተያይዞ ሰላምም ጦርነትም የሌለበት ሁኔታ የሚባል ነገር የለም ያሉት ጠቅላይ ሚኒስትር አብይ አህመድ ሁኔታውን ሞት አልባ ጦርነት ሲሉ መጥራታቸው ይታወሳል። ኢትዮጵያም ኤርትራም ከውጥረት አይጠቀሙም ብለዋል የኢትዮጵያው መሪ። የህወሓት ነባርን አባልና የትግራይ ፕሬዚደንት የነበሩት አቶ ገብሩ አስራት ግን ሰላሙን እፈልጋለሁ፣ ነገር ግን በጥንቃቄ መያዝ አለበት ብለዋል። አቶ ገብሩ አስራት የአረና ትግራይ ፓርቲ የሥራ አስፈጻሚ ኮሚቴ አባልና የፌዴራላዊ ዲሞክራሲያዊ አንድነት መድረክ የሥራ አስፈጻሚ ኮሚቴ አባል ናቸው። አቶ ገብሩ በኢትዮጵያና በኤርትራ መካከል ተካሂዶ ስለነበረው የግንኙነት ታሪክና ወደ ጦርነትም ስላደረሰው ሁኔታ በሰፊው የሚዘረዝር መጽሐፍ ማበርከታቸው ይታወቃል። አዳነች ፍስሐዬ ናት ያነጋገረቻቸው።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የአልጀርስን ስምምነት በተግባር ላይ ለማዋል የተገባውን ቃል መሰረት በማድረግ በኢትዮጵያና በኤርትራ መካከል ሰላም ማምጣት ሊያስገኝ ስለሚችለው የኢኮኖሚ ጠቀሜታ አስገንዝበዋል።
ባለፉት 20 ዓመታት በነበረው ሁኔታ ያተረፍነው ውጥረት ብቻ ነው። ከውጥረት ኢትዮጵያም ኤርትራም አይጠቀሙም። ሙሉ አቅማችን፣ ሙሉ ጉልበታችን ወደ ሰላም፣ ወደ ፍቅር፣ ወደ እርቅ እንዲሸጋገርና የኢትዮጵያን ህዳሴ ለማረጋገጥ ሀሳባችንን ከሚከፋፍሉ ነገሮች ሁሉ ወጥተን፣ ከትናንሽ ግጭቶች ወጥተን፣ ከትናንሽ ጥላቻዎች ወጥተን ትልቁን ጠላት ድህነትን በማጥፋት የኢትዮጵያን እድገት፣ የኢትዮጵያን ሰላም፣ የኢትዮጵያን ብልጽግና ለማረጋገጥ ሁላችንም በጋራ እንድንረባረብ አደራ ማለት እፈልጋለሁ።
አቶ ገብሩ አስራት በበኩላቸው ሰላም ፈልጋለሁ፣ ነገር ግን ለሁለቱም ሀገሮች በተለይም ለኢትዮጵያ በሚያስገኘው ጥቅም መሰረት መለካት ይኖርበታል ብለዋል።
እንግዲህ በበኩሌ በኤርትራ እና በኢትዮጵያ መካከል ሰላም እንዲኖር እፈልጋለሁ። ያም ሆኖ ይሄ ሰላም ለኢትዮጵያ ምን ጥቅም ያስገኛል? ለኤርትራ ህዝብስ ምን ጥቅም ያስገኛል? በተለይ ደግሞ በዚህ በኩል ያለው የኢትዮጵያ ህዝብ ከዚህ ሰላም ምን ጥቅም ነው የሚያገኘው የሚለው ወሳኝ ይሆናል። እንግዲህ አንድ መታወቅ ያለበት የሚመስለኝ ጦርነት የገባ ነው በሻቢያዎች በኢሳያስ የሚመራው የሻቢያ ቡድን በፈጸመው ወረራ መሆኑ መታወቅ አለበት። ብዙ ጊዜ የኢትዮጵያና የኤርትራ ጦርነት ይባላል። አይደለም፣ የኤርትራ ወረራ ነው የነበረው በኢትዮጵያ ላይ የተፈጸመው። ይሄ እንግዲህ በድንበር ያለው ህዝብ ያውቀዋል፣ መላ ኢትዮጵያም ያውቀዋል።
ለወረራው ዋና ምክንያት የድንበር ጥያቄ አልነበረም ብለዋል አቶ ገብሩ አስራት።
ለወረራው ዋና ምክንያት የድንበር አልነበረም። ይሄ መታወቅ ያለበት ይመስለኛል። ይሄ መረሳት የለበትም። በኢሳያስ የሚመራው ሻቢያ ቡድን ያለውን ወታደራዊ ኃይል ተጠቅሞ በኢትዮጵያ ፖሊሲ ላይ ጫና ለማሳደር የተደረገ ሙከራ ነበር። በኢኮኖሚ ፖሊሲዎች ኤርትራውያኖች እንደ አሻቸው የኢትዮጵያን ሀብት እንዲጠቀሙ እንዲወሩ፣ ይሄ ካልሆነ ግን እኛም ያለን ኃይል ተጠቅመን ኢትዮጵያን እናተራምሳለን ከሚል የተነሳ መሆኑም መታወቅ ያለበት ይመስለኛል። ኢትዮጵያ በዚያን ወቅትም ቢሆን ሰላም ትፈልግ ነበር። ግን እነሱ የነበራቸው የጦር ኃይል በጣም የፈረጠመ ስለነበረ በጭራሽ ይሄን መሬት ይዘናል የራሳችን መሬት ነው ብለው በኃይል ለአፍሪካ ህብረትም ለተባበሩት መንግስታትም ያቀረቡትን ሀሳብ አንቀበልም የሚል ምላሽ ነው የሰጡት። ከተሸነፈው በኋላ ነው እንደገና የአልጀር ስምምነት እቀበላለሁ ያለው።
አቶ ገብሩ አስራት አያይዘውም የአልጀር ስምምነት በመሰረቱ ያረጀ ያፈጀ ነው፣ ምክንያቱም ኤርትራ ራሷ ጥሰዋለች፣ የአጼ ምኒልክና የጣሊያኖች ስምምነትም 2-3 ጊዜ መፍረሱን ገልጸዋል።
ስለዚህ ይሄ በሚደረግበት ጊዜ በጣም ጥንቃቄ ያስፈልገዋል። እያየሁት ያለሁት ምንድን ነው ጥንቃቄ ያለበት አይመስለኝም። እንግዲህ ህዝቡ እያለ ያለው ኢሮፕ ሁለት ላይ አይከፈልም፣ አንድ ብሔረሰብ ሁለት ላይ መክፈል ህጋውም አይደለም ሞራላዊ መሰረትም የለውም እያለ ነው ህዝቡ። ባድማ ያለው ህዝብ እኛም መሬታችንን አንለቅም ኢትዮጵያውያንን እዚህ የቆየንን መልቀቅ የለብንም እያለ ነው። እንግዲህ በጣም የተጎዱት ኢሮፕና ባድማ ያሉ ናቸው። ድንበር ላይ ያሉት ሰላም ይፈልጋሉ ነግረውናል፣ ግን መሬታችንና ዜግነታችን አሳልፈን ሰጥተን ሰላም የሚባል ነገር የለም። ይሄ አንድ መታወቅ ያለበት ጉዳይ ነው። ሁለተኛ የኢትዮጵያ ጥቅም የሚጠበቀው የኢትዮጵያ መሬት አንስወጣ እጃን በማጣመር ሰላም አይመጣም። ቅድም እንዳልኩት የኢትዮጵያ ጥቅም የሚጠበቀው በባህር በር ላይ ያላትን ጥቅም በውል በኢሳያስ ፍቃድ ወይ በሻዕቢያ ፍቃድ ሳይሆን በዓለም አቀፍ ውል መሰረት ኢትዮጵያ የባህር ተጠቃሚ ትሆን። ይህ 100 ሚሊዮን ህዝብ የዚህ የባህር ተጠቃሚ የሚሆን ውል ከተደረገ በጣም ጥሩ ነው፣ ሰላምም ይረጋገጣል። መሬት ሰጥቶ ህዝብን አሳልፎ ሰጥቶ የሚመጣ ሰላም ግን ዘላቂ ሰላም እንደማይኖር ከወዲሁ መታወቅ አለበት። የሆነ ሆኖ ግን ሰላም የኢትዮጵያን ጥቅም በሚያስጠብቅ መንገድ ከመጣ እንደግፈዋለን፣ እንቀበለዋለን።
እና እንግዲህ በእርሱ አመለካከት በኤርትራና በኢትዮጵያ መካከል ሰላም ሊመጣ የሚችለው በምን መልክ ነው?
እንደ መፍትሄ የኢትዮጵያ ጥቅሞች 1, 2, 3 በባህር በር ላይ ያለን አጠቃቀም፣ 1 የቦርደር ጉዳይ የኢኮኖሚ ኢንቴግሬሽን የሚባለው ሄዶ እንዴት ነው ይሄ የኢኮኖሚ ኢንቴግሬሽን ወይ ውህደት የሚባለውም ቢሆን ኢትዮጵያን እንደ ድሮው ለሻዕቢያ ከፍቶ ማስወረር፣ ሀብታን ማስነጠቅ፣ ባንኮቿን ማስወረር ሳይሆን በደንብ በሁለቱም በኩል በደንብ የተጤነ ህዝብ የሚያውቀው አሁን እንኳ አናውቅም፣ መሬት እንሰጣለን የሚለው ነው የምናውቀው እንጂ ሌላ ስምምነት ምን እንደሆነም የምናውቀው ነገር የለም። ስለዚህ ፓኬጅ ከተባለም ህዝቡ መነጋገር ያለበት እንጂ በሚስጥር በድብቅ የሚጨረስ ሌሎች ኃይሎች ጫና ፈጥረውበት የሚፈጸም መሆን የለበትም። እኔ እንደማውቀው የአሁኑ ግልጽ የሆነ ነው። ይሄ ድርድር በውጭ ኃይሎችም ጫና፣ በአካባቢው የጂኦፖለቲካል ኃይሎችም ጫና እየተደረገ ያለ ድርድር ነው። 3 ቢሊዮን አምጥተው ሲወረውር እኮ ከዚህ ጋር የተያያዘ ነው። በዛ ያለው ጂኦፖለቲካል ሁኔታ ለመለወጥ ካላቸው ፍላጎት ነው። ኢትዮጵያም በዚህ ቀውስ ወቅት በደንብ ምሁራኑም ፖለቲከኞችም ሁሉም የተነጋግረውበት ይሄ ነው የኛ ጥቅም፣ ይሄ በዚህ መንገድ ነው የምናስጠብቀው የሚል ተቀምጦ ነው መሄድ ያለበት ማለት እንጂ ሰላም አስፈላጊ ነው። በነገራችን ላይ በዚህ ወቅት ምለው የምፈልግ ምንድን ነው ኢህአዴግም እኮ አሁን አንድ አይደለም፣ 2 ናቸው ያሉ ኢህአዴጎች። ለውጥ ፈላጊ ኢህአዴግ የነ ዶክተር አብይ ይሄን እደግፈዋለሁ፣ ለውጥ እስካመጡ ድረስ በሀሳብ ደረጃ ነው ያለው፣ ተጨባጭ ለውጥ እስካመጡ ድረስ እደግፋቸዋለሁ። በሌላ በኩል ደግሞ ይሄን ለውጥ የሚጎትተው ቲፒኤልኤፍ እና ሌሎች ቡድኖች ለውጥ እንዳይኖር እየፈለጉ ነው ያሉት። ያም ሆኖ ግን ሰላም እንፍጠር እስካለ ድረስ የኢትዮጵያን ጥቅም በማካተተ መንገድ መሆን አለበት።
በነገራችን ላይ ከመጀመሪያም ቢሆን የኢትዮጵያ መንግስት ድንበር ማካለልን በሚመለከት እንዴት ማካለል አለብን በሚለው እንደራደር የሚለው በኢትዮጵያ በኩል ይሰማ ነበር። በኤርትራ በኩል ግን በምንም አይነት መጀመሪያ ከባድመና ከያዛችሁት አካባቢ ውጡና ከዛ በኋላ እንነጋገራለን ችግር የለንም ሲባል ነበርና ለምን ይመስሎታል አሁን ኤርትራ መልእክተኞችን ልካሉ ያለችው?
እንግዲህ በዚህ ድርድር ኢህአደግና ሻቢያ ሁለቱ ብቻ ያደረጉት ድርድር እንዳልሆነ መታወቅ አለበት። በዚህ ድርድር የአካባቢ ኃይሎች እንዳሉ ምንጮች ያረጋግጡ ነው። የአረብ ሀገሮች በተለይ ሳውዲ፣ ኤሚሬቶች፣ ግብጽ አሉበት። የነሱ እጅ አለበት ያካባቢው። ምክንያቱም እዛ አካባቢ ኢራን ወይ የነሱ ቱርክ ወይ ሌሎች ተቀናቃኝ የሚላቸው ሊያስወጡ ይፈልጋሉ። ስለዚህ በዚህ አካባቢ የነሱ ተጽዕኖ አይሎ እንዲወጣ ስለሚፈልጉ ደግሞ ባላቸው ኃይልና አቅም በሻቢያ ላይ ጫና መፍጠር ይችላሉ። በኢትዮጵያም ላይ አሁን ጫና ለመፍጠር የሚችሉ ሆነዋል። እነዚህ የአካባቢ የሚላቸው ጂኦፖለቲካ ኃይሎች እነዚህ ናቸው። ከሩቁም አሜሪካኖች በያማማቶ በኩል ከኢሳያስም ጋር ተገናኝተዋል። ከጅቡቲ ጋር ከኢትዮጵያም እነሱም ጫና አስቀምጠዋል። ጫናው በድንበሩ ጉዳይ ብቻ ሳይሆን በሌላውም በኢትዮጵያ በተደረጉ ያሉት ለውጦችም ላይ ጫና የፈጠረ ዲፕሎማሲ እንቅስቃሴም እንዳለ መታወቅ ያለበት ይመስለኛል።
እንግዲህ በመጨረሻ በነገራችን ላይ ይሄ ህዝቡ ተወያይቶ ነው መፈታት ያለበት የሚለው ጥያቄ ሲነሳ ጠቅላይ ሚኒስትር አብይ አህመድ አሰብን ተወያይተን ነው ወይ የሰጠ ነው የሚል ነጥብ አንስተው ነበርና በዚህ ላይ ያሉት አመለካከት
ለዚህ ጥያቄ አቶ ገብሩ አስራት በመጪው ሳምንት አፍሪካ ነክ ርዕሶች መልስ ይሰጣሉ። የመጨረሻው ክፍል ይቀርባል። ተከታዩ የስፖርት ዜና ነው። ሰሎሞን ክፍሌ ነው አዘጋጅና አቅራቢ ነው።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በዓለም እግር ኳስ ዋንጫ ውድድሮች ላይ ያተኩራል የምሽቱ ቅንብራችን። ዛሬም የምድብ ማጣሪያዎች ይካሄዳሉ። በቅድሚያ ሳውዲ ከግብጽ፣ ኡራጓይ ከሩሲያ፣ ኢራን ከፖርቱጋል፣ ስፔን ከሞሮኮ ይጋጠማሉ። ገዛኸኝም ከአዲስ አበባ የስፖርቱን አፍቃሪዎች አስተያየት ይዟል። አብራችሁን ቆዩ። በኤምድብ ውስጥ ያሉት ግብፅና ሳውዲ አረቢያ የእስካሁን ነጥባቸው የሁለቱም ዜሮ ነው። ሩሲያና ኡራጓይ ናቸው 6-6 ነጥቦችን ይዘው የሚመሩት። ሩሲያ በግብ ክፍያ የቀዳሚነቱን ስፍራ ይዛ ቆይታ ነበር። ዛሬ በኡራጓይ 3-0 ተሸንፋ ነጥብ ጥላለች። በቢምድብ መሪዎቹ 4-4 ነጥብ ያላቸው ፖርቱጋልና ስፔን ይሁኑ እንጂ በዛሬው ጨዋታ ኢራን ፖርቱጋልን ካሸነፈች 6 ነጥቦች ይኖራቷል። ከምድቧ በሁለተኝነት ለጥሎ ማለፉ ታልፋለች ማለት ነው። ሳውዲ ናት በሩ የጠበበባት። ግብፅን ብታሸንፍ እንኳ በሦስት ነጥብ ብቻ 16ቱን ቲሞች የመቀላቀል ዕድል አይኖራት። የሲ ምድቦቹ ፈረንሳይና ዴንማርክ ለጥሎ ማለፉ ፍልሚያ ማለፋቸውን ያረጋገጡ ይመስላል። አውስትራሊያና ፔሩ ብዙም አይቀናቀኗቸውም። ዛሬ ከኡራጓይ ጋር የመጨረሻውን የምድብ ማጣሪያ የምታደርገው አስተናጋጅ ሩሲያ ሳውዲን 5-0 በረታችበት ዕለት የተጎዳው የመሃል አከፋፋይ ተጫዋች አለን ዣጎቬ አልተሰለፈም፣ ገና በደንብ አልዳንም። ሩሲያ አስተናጋጅ በመሆኗ ተጫዋቾቿ በከፍተኛ ጭንቀትና መረበሽ ውስጥ ናቸው የሚለውን አስተያየት ዋና አሰልጣኙ ስታኒስላቭ ቸርቼሶቭ ውድቅ አድርገውታል። ከኤምድብ 6-6 ነጥብ ያላቸው ሩሲያና ኡራጓይ ለጥሎ ማለፉ ማለፋቸውን አረጋግጠዋል። አሁን በመጫወት ላይ ስላሉት ኢራን ከፖርቱጋል፣ ስፔን ከሞሮኮ ጥቂት ልበልና ወደ አዲስ አበባ ወስዳቸዋለሁ። ኢራን መሃል ላይ 2 ለግሪኩ ኦሊምፒያኮስ ክለብ የሚጫወቱ ጠንካራ ወጣቶች አሏት። ኤሳን ሐጂ ሳፊና ካሪም አንሳሪ ፋርድ ናቸው። በአጥቂው መስመር ለእንግሊዙ ኖቲንግሃም ፎረስት ተሰላፊው አሽካን ደጃጋ ይገኝበታል። ተቀናቃኟ ግን በዓለም ዝነኛው የፖርቱጋል ቡድን ነው። በውስጡ እንደ ክርስቲያኖ ሮናልዶ ያሉ የዓለም ኮከብ ተጫዋቾች አሉበት። ሮናልዶ 4 ጊዜ ምርጥ የዓለም ተጫዋች ተብሎ ተሸልሟል። የሪያል ማድሪዱ አጥቂ ቲሙን 4 ለሻምፒየንስ ሊግ ዋንጫ አብቅቷል። በዓለም ዋንጫ ማጣሪያ ጉዞውም ሮናልዶ ለቲሙ 15 ጎሎች አግብቷል። ስፔንም የሚናቅ ቲም አልሆነም። በረኛው ፔፔ ሬይና ለኢጣሊያው ናፖሊ ክለብ ይጫወታል። የማንቸስተር ዩናይትዱ ዴቪድ ዲጂያ፣ የሪያል ማድሪዶቹ ናቾ፣ ሴርጂዮ ራሞስ እና ዳኒ ካርቫሃል እንዲሁም መሃል ላይ የባርሴሎናዎቹ አንድሬስ ኢኔስታ እና ሴርጂዮ ቡስኬትስ ይገኛሉ።
ዝግ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩናል። ክቡራትና ክቡራን አድማጮች አጠር አጠር ያሉ የዛሬ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ26 ሳንቲም ተመንዝሯል። የኢትዮጵያ ብሔራዊ ባንክ ተጨማሪ 18 ምንዛሪዎችን አውጥቷል። ነገ አዲስ አበባ ላይ ይዘንባል ብሏል ለኢትዮጵያ ሜቴዎሮሎጂ ኤጀንሲ። የአዲስ አበባ ከፍተኛ ሙቀት 25፣ ዝቅተኛው 12 ዲግሪ ሴልሺየስ ይሆናል። ክቡራትና ክቡራን አድማጮች ዝግጅቶቻችን ተጠናቀቁ ለዛሬ።
ሰላም፣ ደህና አደሩ።
አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።